ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ወርመስቻችን ዛሬ አርብ ሰኔ 14 ቀን 2011 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ አርብ የሚቀርበው ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በአዲስ አበባ በውጭ ሀገር ሰዎች ላይ የሚካሄደው ዝርፊያና ቅሚያ እየጨመረ በመምጣቱ የውጭ መንግስታት ለዜጎቻቸው ማስጠንቀቂያ እየሰጡ መሆናቸው ተነገረ። ሰኔ 14 ቀን የህንድ መንግስት ለዜጎቹ በሰጠው የማስጠንቀቂያ መመሪያ የህንድ ዜጎች በአዲስ አበባ ከተማ ዋጋቸው ከፍተኛ የሆነ ገንዘብ እቃዎችን ይዘው እንዳይዘዋወሩና በጨለማ በጎዳናዎች ላይ ብቻቸውን እንዳይሄዱ መክሯል። ሌሎች ሀገሮችም ተመሳሳይ ማስጠንቀቂያዎች ለዜጎቻቸው የሰጡ መሆናቸው የታየ ሲሆን ችግሩ እየተንገዳገደ ያለውን የቱሪዝም ኢንዱስትሪ ይበልጥ ያቀጭጫዋል ተብሏል። በየመን በተለያዩ ቦታዎች ታስረው በአሰቃቂ ሁኔታ ከሚኖሩ ኢትዮጵያውያን ስደተኞች መካከል 96 የሚሆኑት ሐሙስ ሰኔ 13 ቀን ወደ ሀገራቸው የተመለሱ መሆናቸው ታውቋል። ስደተኞቹ የተመለሱት IOM በሚል ምህጻረ ቃል በሚጠራው ዓለም አቀፍ የፍልሰት ድርጅት ሙሉ ተባባሪነትና አጋዥነት መሆኑን ተነግሯል። በየመን ውስጥ በተለያዩ የማጎሪያ ጣቢያዎች ታስረው የነበሩት ኢትዮጵያውያን ስደተኞች ቁጥር ወደ 5000 የሚጠጋ ሲሆን ድርጅቱ ከግንቦት 20 ቀን ጀምሮ በ18 በረራዎች 2133 ስደተኞችን ከየመን ወደ አገራቸው የመለሰ መሆኑ ተነግሯል። እስካሁን ከተመለሱት መካከል 570 የሚሆኑት ህጻናት መሆናቸው ታውቋል። አብዛኞቹ ስደተኞች የታሰሩት ኤደን ከተማ አጠገብ በሚገኘው አንድ ስታዲየም ውስጥ መሆኑንና ብዙዎቹ በምግብ እጥረት፣ በመጸዳጃ ጉድለትና እንዲሁም በተላላፊ የተቅማጥና ሌሎች በሽታዎች ይሰቃዩ እንደነበር ተገልጿል። ለስደተኞቹ የምግብ፣ የመጸዳጃና የህክምና አገልግሎት በማቅረብ IOM የበኩሉን አስተዋጽኦ አድርጓል ተብሏል። የአባይን ግድብ አስመልክቶ ድርድሩ በአስቸኳይ እንዲጀመር ግብጽ ያሳሰበች መሆኑ ታውቋል። ግብጽ የሁለቱ ሀገሮች የውጭ ጉዳይና የውሃ ሚኒስቴሮች ስብሰባ በአስቸኳይ እንዲሰየሙ ሁኔታውን ያመቻቸች መሆኑን ገልጻ ስምምነቶቹ ሊደረጉ እንደሚችሉ ያላትን ተስፋ ገልጻለች። ለኤሌክትሪክ ኃይል ስርጭት ግብጽና ሱዳን ቅድሚያ በመስጠት ለጁነቶች እንደሚያስተናግዱበት መንገድና ለደረሱ ጉዳቶች በሚከፈል ካሳ በኩል ከዚህ ቀደም የተደረጉ ስምምነቶች እንደተጠበቁ ሆነው እስካሁን ስምምነት ባልተደረሰበት በግድቡ ውሃ አለቃቀቅ ሁኔታ ላይ ስምምነት በአስቸኳይ መደረግ እንዳለበት ግብጽ አሳስባለች። በ2012 እንዲያልቅ እቅድ ወጥቶለት የነበረው ግድብ የማለቂያው ጊዜ በብዙ ዓመታት የተራዘመ መሆኑ ከዚህ በፊት መገለጹ ይስተዋላል። በቅርቡ በሱዳን ተቃዋሚዎች ላይ አረመኔያዊ ድርጊት በመፈጸም 128 የሱዳን ዜጎችን የገደሉትንና ከ5000 በላይ የሆኑትን አካለ ስንኩል ያደረጉትን ግለሰቦች አውቀን በቁጥጥር ስር አውለናል በማለት የሱዳን ጊዜያዊ ወታደራዊ አስተዳደር ካውንስል ምክትል ኃላፊ ሐሙስ ሰኔ 15 ቀን ወታደሩን በመደገፍ ሰላማዊ ሰልፍ ለወጡ ጥቂት ሴቶች ባደረጉት ንግግር ገልጿል። ምክትል ኃላፊው ገዳዮቹ የወታደር ልብስ የለበሱ ሰርጎ ገቦች መሆናቸውን ደርሰንበት በቁጥጥር ስር አውለናቸዋል ካለ በኋላ ጉዳያቸው በመርመራ ላይ ስለሆነ ስማቸውን ይፋ ማውጣት አንችልም ብሏል። የጃን ዳዊት ሚሊሺያን የተካው አስቸኳይ ወታደራዊ ረዳት አይል በሚል ስም የሚጠራው ጦር መሪ ሆነው ይግለሰብ የተናገረው የወታደሮችን ወንጀል ለመሸፈን ከመሆኑን ባሻገር በወታደሩ ዘንድ የሚፈሩ አንዳንድ ተቃዋሚዎችን በዚህ መልክ አፍሮ ለማስተቃየት ነው በማለት አንዳንድ ክፍሎች ስጋታቸውን ይገልጻሉ። በቅርቡ በርካታ ሱዳናውያን የተገደሉበት ጭፍጨፋ የዓለም አቀፍ ውግዘትን ያስከተለ ከመሆኑን በላይ በርካታ ተቋሞች ነጻና ገለልተኛ ምርመራ እንዲካሄድ ጥሪ ማድረጋቸው ይስተዋላል። ለለቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ከኢሃፓ ጋር ግንኙነት ለመፍጠር በሚከተሉት የመገናኛ መስመሮች መጠቀም ይቻላል። በስልክ ቁጥር 202-291-4217 ዋሽንግተን ዲሲ፣ በኢሜይል espit@aol.com ወይም eprp@eprp.com፣ በፖስታ ሳጥን ኢፒአርፒ ፒኦ ቦክስ 73337 ዋሽንግተን ዲሲ 20056
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት ሬዲዮ ስርጭት የደብዳቤዎች አምድ ዝግጅት ክፍል። በዛሬው ደብዳቤ ለአድማጮቻችሁ ማካፈል የፈለኩት ጉዳይ ተደጋግሞ በስፋት የተነገረ ቢሆንም የገጣሚ አሊ ሁሴንን የግጥም ርዕስ ተበድሬ ከመሞቴ በፊት ኢሃፓ ነበርኩና በፓርቲው ላይ የሚረጨውን ውዥንብር ለማጥራት የበኩሌን ለፍኖተ አድማጮች ለማጋራት ነው። ኢሃፓ ለምን ተመሰረተ የሚለው ጥያቄ በሚገባ ተብራርቶ የቀረበ ይመስለኛል። ለመጨመር የምፈልገው የአጼው ስርዓት ከፋሽስት ጣሊያን ወረራ በኋላ የስርዓቱ አማካሪና ተከፍተኛ እስከ የበታች የሹመት እርከኖች ተሰይመው የነበሩት ለፋሽስት ጣሊያን አድረው አገራቸውንና ወገናቸውን ሲወጉ የነበሩ ከሃዲ ባንዳዎች ነበሩና የአጼው ስርዓት የአርበኞች ተቃውሞ ይስተነዘረበት ነበር። ከባንዳዎች ባልተናነሰ ከሹመት ቡኩኖች በየስርጓጡ ተኝተው የከረሙትን መቋደስ ችለው ነበር። የአጼው ስርዓት ከፍተኛ ጀብዱ የፈጸሙ ስመጥር አርበኞችን ግን በስልት በማግለል በዝዋይ በጨንቻ በጎሬ ወዘተ በግዞት ያስተቃየ በርካታ አርበኞችን ገድሏል። ለአብነት ያህል እነ ታከለ ወልደ ሐዋርያ በላይ ዘለቀን በተክለሃማት አደባባይ በፍቅር አስገሏል። በተቃራሪው ካህዲዎችን መሰተቡንና ርስትና ጉልት መሸለሙ የሥርዓቱን ማንነት በሚገባ አጋልጦታል። ባንዳዎችና ቡኩኖች የጋራ የሆነ ማንነታቸውን የሚገልጽ እንደ እንስሳ ጫማ የሚያስልስ ባህሪ አላቸው። ባንዳዎች ለሆዳቸው የሚያድሩ ለነሱ ህዝብና አገር ማለት ሆዳቸው ነው። እንዲህ ያሉት በፋሽስቱ ወታደራዊ ሥርዓትና አሁን በተፈነው ዘረኛ አገዛዝን ባንዳን እንዳጋፈስ መጋለቡን አይተናል። አሁንም እያየን ነው። ባንዳ ሀገርንና ህዝብን የፈጃ አጥፊ ነው። ማንኛውም በባንዳ በአንጃ በአጠቃላይ ባድርባዮች የታጀበን በመንግስትነትን የሚስተየም ቡድንን ህዝብ ይጠላዋል ይጸየፈዋልም። የአጼውን አገዛዝ ለመገርሰስ ካበቁት ምክንያቶች አንዱ ለሀገራቸው ሉዓላዊነትና ለወገናቸው ክብር ደማቸውን ያፈሰሱ አጥንታቸውን የከሰከሱ አርበኞችን አግልሎ ባንዳዎችን በማቀፉ መሆኑን ሊጠቀስ የሚገባው ነው። በ1966 ዓመተ ምህረት በወረሃ የካቲት በኢትዮጵያ ምድር ከጫፍ እስከ ጫፍ በአጼው ስርዓት የተጨቆነውና የተበዘበዘው ህዝብ እንቢ አልገዛም ብሎ አመጸ። አመጹ ጎራ የለየ በመደብ የተከፈለም ነበርና ሰፊው የኢትዮጵያ ጭቁን በአንድ በኩል ፈላጭ ቆራጩን ራሱን ሰዩም እግዚአብሔር እያለ ይጠራ የነበረውን አጼያዊ አምባገነን ስርዓት የጫነበትን ቀንበር ለመስበር አበየ። እንቢ አልገዛም ብሎ አመጸ። የካፒታሊስት በሚባለው በገጠርም በከተማም የኢትዮጵያ ህዝብ በአንድነት በመቆም አይነቴ ይመስል የነበረውን ስርዓት ጉቶታ ቀርመነደለው። ለዚህም ህዝባዊ አብዮት የኢትዮጵያ አርበኞች ሚና በለሆሳስ ሊታለፍ አይገባው መላለው። እዚህ ላይ አንድ ቁም ነገር ላንሳ። የኢሃፓ መስራቾች ካልጠፋ ቃል ለምን አብዮታዊ የሚል ቃል ተጠቀሙ ብሎ መጠየቅ ለመረዳት ይጠቅማል። በደፈን ኢትዮጵያ በተለይ ደግሞ በደቡብ ኢትዮጵያ የእርሻ መሬት የጥቂቶች ሀብት ተደርጎ አርሶ አደሩ ጭሰኛ የሚል ስያሜ ተሰጥቶት በአጼው ለተሾሙ እየገበረ ከባርነት አምርተሃል ነጻ ሊደረግም የመኖር ህልውና በአሳራሾቹ እጅ በአሳራሾቹ በጎ ፈቃድ የሚወሰን ነበር። አገዛዙ ራሱን የሰየመው ሞአምበሳ ዘነገደ ይሁዳ የሚለው በጥንቆላ የተገኘ ሊሆን እንደሚችል ምንም አያጠራጥርም ላለው። እንዲህ ያለውን ግፈኛ ስርዓትን ለመለወጥ መካሄድ የነበረበት ስር ነቀል ለውጥ ነበርና ኢሃፓም ለስር ነቀል ለውጥ ለመታገል ወስኖና ቃል ኪዳን ገብቶ የተመሰረተ በመሆኑ ሲያሚውን ይህን የሚያመላክት ማድረጉ ተገቢና ግድ ነበር። የጥቂት ፈላጭ ቆራጮች አገዛዝን ከመሰረቱ መንግሎ ለመጣልና ዙሃኑ የኢትዮጵያ ህዝብ የሀገሩ የፖለቲካ ስልጣን ባለቤት ለማድረግ የሚታገል ድርጅት ሊጠራበት የሚገባው ሲያሚው ይህ በመሆኑ ነበር። ኢሃፓ በርካታ የፖለቲካ ቃላትን ለህዝብ እንዳስተዋወቀ ሁሉ አብዮታዊ የሚለውን ቃልም ለመጀመሪያ ጊዜ ጥቅም ላይ ያዋለው ኢሃፓ ለመሆኑ መነገር ያለበት ነው። እዚህ ላይ ኢሃፓ በ1992 ዓመተ ምህረት በልሳኑ በዲሞክራሲያዊ የማይመከር ጡንቸኛ የጦርነት የምርጫ አባዜ በሚል ርዕስ ካሰፈረው ይህንን ልቀቀ። ሀገራችንን ከነጠቀን ወያኔ ታግለን ማስመለስ አለብን። መብታችንን ክብራችንን ከነጠቀን ወያኔ ታግለን ማስመለስና መከበር ባለመብት መሆን መቻል አለብን። ይህ ነውና ዋናው መረሳት የሌለበት ተልዕኳችን። የዚህ ትርጉሙ በማያሻማ ሁኔታ የኢትዮጵያ ህዝብ መብቱን የገፈፉት ዘረኛ ገዢዎችን በትግሉ ማስወገድ እንጂ ክብሩን የደፈሩትን ተንበርክኮ መለመን መማጸን ማለት አይደለም። ነፃነትና ክብር በመራራ ትግል የሚቀናጇቸው እንጂ ከገዢዎች በደጅ ጥናት የሚቸሩ አይደሉምና ያለ ህዝባዊ ትግል ስርየት የለም ማለት ነው። ለአድማጮች ግንዛቤ ይረዳልና አንድ ልጨምር። በ1987 ዓመተ ምህረት ከታተመው ዲሞክራሲያ ቅጽ 18 ልዩ እትም ኢሃፓ ዛሬም እንደትናንት በሚል ርዕስ ስር ኢሃፓ በስያሜው እንደሚገለጸው ሁሉ ገና ከለተጽንፈቱ ጀምሮ በይዘቱ በባህሪያቱና በተግባሩ የኢትዮጵያን ህብረ ብሔራዊ ሀገራዊነትና ቀጣይነቱንም የሚገልጽ ነበር። አባላቱ በፖለቲካ ዓላማቸው በፕሮግራሙ በተካተቱ የጋራ የፖለቲካ እምነቶቻቸው በህግና ደንቦች ውስጥ በተፈረሙት ያደረጃጀትና ያስተራር መተክሎቻቸው መሰረት ነው የተሰባሰቡት። በፍጹም አጥንትና ደም ተቋጥረው አልነበረም። አንዳንድ ጥራዝ ነጠቆችና በገንዘብ የተገዙ ጸሐፊዎች ኢሃፓን ትግሬ፣ ኢሃፓ አማራ፣ ኢሃፓ ኤርትራ፣ አንዳንድ ኢሃፓ ጉራጌ ወዘተ አድርገው እየሞነጨሩ የኢሃፓን ስም ሲደልዙ ሲሰርዙ ያስተዋልን ነው። የኢሃፓ ሃይማኖቱ፣ የኢሃፓ ጎሳው፣ የኢሃፓ መልኩ፣ የኢሃፓ ቁመናው፣ የኢሃፓ ቋንቋው እንደ ነብር ዥጉርጉር የሆነችው ኢትዮጵያ ናት። በዚህ ወቅት ሀገራችንን በቀጣይነት እየገዛ የሚገኘው ዘረኛ አገዛዝን ለማስወገድ ሊካሄድ የሚገባው የስር ነቀል ለውጥ የአብዮታዊ ለውጥ አመት ነው። ዛሬም እንደ አጼው ዘመን የዘረኛው አገዛዝ ሹመኞች መሬት ይነጥቃሉ፣ ገንዘብ ይዘርፋሉ፣ የሀገር ሀብት ይበዘብዛሉ፣ የዘረፉትን ገንዘብ በድብቅ ውጭ ሀገር እያከማቹ ነው። መንግስት የሚባለው ኃይል የነዚህን ግፈኞች ጥቅምና ክብር ለመከላከል የቆመ በመሆኑ የሚደረገው ትግል እነዚህ በሀገርና በህዝብ ሀብት የከበሩ ዘራፊዎችን ከነትግላቸው ማስወገድ አማራጭ የለሽ የትግል መስመር ነው። ይህ ማለት እነዚህ ጠባብ ዘረኛ ቡድኖችና በስራቸው የተኮለኮሉ አድርባዮች በአጠቃላይ የኢትዮጵያ ህዝብ ጠላቶች ናቸውና በህዝባዊ ትግሉ ሊጠራረጉ ሊወገዱ ይገባል። ይህ ማለት የኢትዮጵያ ሉዓላዊነትን እንደ ህልውና የሚጠናወቱ የኢትዮጵያ ህዝብን የዘር፣ የሃይማኖት፣ የጎጥ ወዘተ የሐሳብ መስመሮችን እያፈነሩ እርስ በርሳችን እንድንጋጭ እንድንጋደል የሚያደርጉ ወዘተ ቡድኖች የኢትዮጵያና የህዝቧ ጠላቶች ናቸው። ያስፋደሩንና ያርብቷደሩን ህዝብ የመሬት ባለቤትነት መብት የነፈጉ ወጣቶችን ለስራ አጥነት የዳረጉ የሰራተኞችን መብቶች የረገጡና ያስረገጡ ጡረተኞችን በረሃብ አለንጋ እንዲገረፉ ያደረጉ የሀገርን ድንበር ያስደፈሩ ዲሞክራሲ፣ ምርጫ፣ መብት ወዘተ የሚሉ ባዶ ቃላትን እየደረደሩ ህዝብን ረግጠው ለመግዛት የሚያደቡ ሀገርን በወለድ አግድ ብድር ለቻይና ለዓለም የገንዘብ ድርጅትና ለዓለም ባንክና ተመሳሳይ አበዳሪ ድርጅቶች አሳልፈው የቸበቸቡ በፋብሪካ የሚሰሩ ላባደሮች ጉልበት እንዲደበዝዝ ያደረጉ በሰላም አስከባሪ ስም በወጣት ወታደሮች ደም የከበሩ ወዘተ በአጠቃላይ የኢትዮጵያ ህዝብና የሀገር ጠላቶች ናቸው። ጠላት ደግሞ ምን ጊዜም ጠላት ነውና በህዝባዊ አመት በህዝባዊ አብዮት መወገድ አለበት። ስለዚህ ለዚህ ለማይቀረው መራራና እልህ አጨራሽ ህዝባዊ ትግል ምን ይጠበቅብናል ብሎ መጠየቅ ይበጃል። ህዝባዊ ትግል አንዴ ሞቅ አንዴ ቀዝቀዝ የሚል መሆን የለበትም። በጠላትና በወዳጅ ፍረጃ ላይ ግልጽ የሆነ የጋራ ግንዛቤ ሊኖረን የግድ ይላል። በቀጣይም እየታገልን መደራጀት ደግሞም እየተደራጀን ጠንክረን መደራጀት መንገዱ ይህ ብቻ ነው። ሌላ መንገድ የለም። ከዚህ ውጪ የሚሆን ሁሉ ወደ ገሃነም የዘረኛውን አገዛዝ ላይ የሚያረዝም መንገድ ነው የሚሆነው። የፍኖተ አድማጮች እንደኔ አስተውላችሁ ከሆነ ኢሃፓ የመደራጀትን አስፈላጊነት በገለጸባቸው ሁሉ የሚለው ሀገራችንን ከጥፋት ህዝባችንን ከስቃይና ከስደት ለመታደግ ተደራጁ የሚለው በትኩረት ማየት ተገቢ ነው። ያልተደራጀና ወዳጅ ጠላቱን ያለየ ህዝባዊ ትግል በጠላት ይመታልና በጥንቃቄ የመደራጀትን ግዴታ እናስተውል። ከተደራጀንና ከተባበርን የሀገራችንን ህልውና ያለ ጥርጥር እናስከብራለን፣ ክብራችንን እንጎናጸፋለን። ላይቀሬው ህዝባዊ ድል እየተደራጀን እንታገል ሲሉ ደብዳቤያቸውን ያደረሱን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ይድረስ ለኢትዮጵያ አንድነት ራዲዮ ድምጽ አዘጋጆች እንደምን አላችሁ? የዛሬው ደብዳቤ በመካከለኛው ምስራቅ ያለውን ትርምስና በአገራችን ላይ ያለውን አሉታዊ ተጽዕኖ አስመልክቶ አደጋውን ለመጠቆም ነው። የመንጋውን ለመንጋው ትተን ወደ ወዶ ገቦችንና ግልገል አንባገነኖችን ለማስወገድና አገራችንን ለማዳን በሚደረገው ፍልሚያ ጀግና በየበሩ ዘብ እንዲቆምና እንዲፋለም ይጠበቃል። ለዚህ ታሪካዊ ገድል ህዝባችንና የሀገራችን የቁርጥ ልጆች በእያሉበት ተናግሮ እንዲዘምቱ ይጠበቃል። ይህ ታሪካዊ ዘመቻም በድል ይጠናቀቅ ዘንድ አዝማቹም ሆነ ዘማቱ በሙሉ የሚከተሉትን ብሔራዊ ዓለም አቀፋዊና በአገራችን ዙሪያ የተካሄዱ ያሉትን ግጭቶችና የኃይል አሰላለፎችን ከግንዛቤ ውስጥ ያስገባ ታክቲክና ስትራቴጂ መንደፍ ትግሉ በድል እንዲቀዳጅ መዘጋጀትን ይጠይቃል። ማለትም ሀገራችን በመተገኝበት ቀጠና ዙሪያ ያለውን ተርምስና ከዚያም ጋር ተያይዞ ያለውን የኃይል አሰላለፍ በሚገባ ማጤን ሀገራችን ያለችበትን ሁለገብ ችግር በጽሞና ማወቅና ችግሩን የሚመጥን የትግል ስልት ነድፎ ጠላትን በኃይል በስልትና በዘዴ ማንበረከክን ይጠይቃል ማለት ነው። ከሁሉም በላይ ዛሬ ሀገራችን ባለቤት የሌላት ላም መሆኗን ማወቅና አገር ማዳን በሚለው መሪ ቃል ተሰልፎ ብሔራዊ ኃይል መሆን መውጣት የግድ መሆኑን መቀበል ነው። አገራችን ከገጠማት አደጋዎች ሁሉ ትልቁ የኔ የምትለው መንግስት ወይንም የራሷ የሆነ ብሔራዊ የመከላከያ ኃይል አለመኖር ነው። ዛሬ ሁሉም ለየራሱ ክልል ተጠሪ የሆነ ሚሊሻና ልዩ ኃይል እንጂ አገር ብትወረር በማዕከላዊ መንግስት እዝ ቁጥጥር ውስጥ ያለና በአስፈለገ ጊዜ ለኢትዮጵያ ብሎ ዳር ድንበሯን ለመከላከል በሚያስችል ሁኔታ የተዋቀረ ጦር አለ ብሎ ማመን ያዳግታል። አገራችን ውስጥ ያሉት የክልል መንግስታት ራሳቸው እየዘወሩት ያሉት በአለም ሀያላን መንግስታት መካከል ባለው የኃይል አሰላለፍ ግጭት ተጽዕኖ ውስጥ መሆኑን በግልጽ እያየን ነው። ለምሳሌ ወያኔ ሎጂስቲክና መሳሪያም ሆነ ዲፕሎማሲያዊ ድጋፍ ከቻይና ሲያገኝ፣ አዲሱም ደግሞ ከአማካሪ እስከ ወታደራዊ ስልጠና ድጋፍ ድረስ እያገኘ ያለው በምዕራባውያን ሀያላን መንግስታት ነው። አዲሱም አረቦች በራሳቸው ውስጥ በተነሳው የርስ በርስ ሽኩቻ ውስጥ ሂዶ ሳጥ ያለው ምዕራባውያን ጌቶቹ ግባ ስላሉት ነው። ግማሹ ከቃታር ግማሹ ከሳውዲ ጋር ተባድኖ እየተጣመሰ ያለው መካከለኛው ምስራቅን የሚረዳው በተመሳሳይ መልክ በውጭ ሀያላን መንግስታት መሆኑን ያጤናል። ዛሬ የሁለቱ ተጻራሪ ካምፖች ሁሉ የጦር ካምፕ ጅቡቲ ላይ አላቸው። ይህ ቀዝቃዛ የዓለም ጦርነት ነገ መንግስት አልባ ለሆነችው አገራችን ምን ሊያመጣ እንደሚችል መተንበይ ይቻላል። ሱዳን ውስጥ ያለውን ትርምስ ሁለቱም አሉበት። ቱርክ፣ ኢራን እና ሶሪያ በራሻና በቻይና ሲረዱ፣ ሳውዲና አረብ ኤምሬት ደግሞ በአሜሪካና በተከላላው በምዕራባውያን እንደሚረዱ በግልጽ እየታየ ነው። ባጭሩ የመካከለኛው ምስራቅና ቀይ ባህር ዳርቻ በሙሉ እየታመሰ መሆኑንና ይህ ትርምስ ደግሞ በአገራችን የውስጥ ጉዳይ ላይ ሊያሳድረው የሚችለውን አሉታዊ ተጽዕኖ መገንዘብ በጣም ያስፈልጋል። ደካማዋ ኤርትራን የሀገራችንና የህዝባችን ዕዳ መሆኗን ያጤናል። እንዳለቀ ጨርቅ በመበጣጠስ ላይ ያለው የጎሳ ክልልም እርስ በራሱ ከመና ከሳልፎ ሌላ ነገር ማየት አቅቶታል። ከዚያም በላይ በአሁን ጊዜ የተሰየመው ግልገልሹ በቀጥታ በእነርሱ ተጽዕኖ ስር በመውደቁ አገራችን ከመቼውም ጊዜ በበለጠ ያለ ባለቤት መቅረቷን ያሳያል ማለት ነው። ይህ ተጽዕኖ ደግሞ ሰንሰለቱ ከፔናገን የአሜሪካ ጠቅላይ ጦር ሰፈር መሆኑ በራሱ መዘዙ ምን ያህል አደጋ እንዳለው መገመት አያዳግትም። ሳውዲ ባንድ በኩል ቃታር በሌላ ጎራ ለይተው ተፋጠው በሚገኙበት ወቅት በሁለቱ መካከል ያለው ፉክክር በመካከለኛው ምስራቅ ተወስኖ የቀረ ሳይሆን የኛንም አካባቢ ያተራመሰው እንደሚገኝ መታወቅ አለበት። ይህ ፍጥጫ ከቃታር ጀርባ ቱርክ፣ ኢራን፣ ሩሲያና ቻይናም በተወሰነ መልክ ያለችበት ሲሆን ከሳውዲ ጎራ በስተጀርባ ደግሞ አሜሪካ፣ እስራኤልና እንግሊዝ ይገኙበታል። ሁለቱም ጎራ ጅቡቲ ውስጥ የጦር ካምፕ ያላቸው መሆኑን ያጤናል። ለምሳሌ ቃታር፣ አሜሪካ፣ ቻይና፣ ፈረንሳይ ይህን አይተው ሰምተውና አጣርተው መሰለፍ ለሚቀናቸው የአገር ልጆች በሙሉ በጊዜ መነሳትና ማነሳሳት ይኖርብናል። ያገራችን የቁርጥ ቀን ልጆች በሙሉ በፖለቲካ ንቃታቸው በማህበራዊ ግንኙነታቸው በአቀራር ቅፍ ስሜታቸውና በስብዕናቸው ከመንጋው በሰፊው እንደሚለዩ ሁሉ ከደናቁ ያበኞችም በዚያው ልክ ይለያሉ። ስለሀገራችን ተጨባጭ ሁኔታ በመካከለኛው ምስራቅና በዓለም ዙሪያ ያለውን የኃይል አሰላለፍ በደንብ ይገነዘባሉ። አመታቸውም የሚያጠነጥነው አንቱ በተባለ አንድ ማህበረሰብ ብሔራዊ ክብር ባንዲራና ዲሞክራሲያዊ አሰራር እንጂ ወንዝ በማሻገር የባለው ስሜትና ተስፋ መጦዝን በመረጠ መንጋ በመታጀብ የጎሳ መሪ በሚታጀብ የጎሳ መሪ አይደለም። የሀገራችን የቁርጥ ቀን ልጆች ጭፍን ምኞትንና ባዶ ተስፋን ሰንቆ መሪን ከሚያመልከው መንጋው ፍጹም ይለያሉ ለማለት ነው። ከሁሉም በላይ በበለጠ ጠንክሮ መውጣትና በአደረጃጀት በንቃት በስምሪት ጠላትን በልጦ መገኘትን የመሰለ ነገር የለምና ሆኖ መገኘትን ያምናሉ። የድር አጥቢያ አርበኞች በሌላ በኩል ባይቻልስ ሌላ ምን አማራጭ አለ ብለው መሃል መቆም ማመንታትና አዝማሚያውን አይተው ወደ አሸናፊው ዘንበል ማለት ቋሚ አቋማቸው ነው። የድል አጥቢያ አርበኞች ትግልን በቀነ ቀጠሮ ድል በሰጠው የግዜ ሰሌዳና ምኞት የሚያልቅ ጉዳይ ስለሚመስላቸው አጓጉልና አዘናጊ በሆኑ ጥያቄዎች ከመደመጣቸው በላይ የሚታገሉን የትግል መንፈስና ሞራል ለመስበር አልባሌና ጉራማይሌ ቋንቋ ይጠቀማሉ። የአገራችን የቁርጥ ቀን ልጆች የእምነት የጽናትና የጀግንነት ምንጮች ናቸውና በማይነጥፈው ወንያቸው ይቻላል ሲሉ የድል አጥቢያ አርበኞች በበኩላቸው እናንተ ግትሮች ኋላ ቀርና ሞኞች ናችሁ ወደሚል ዘለፋ ይገባሉ። ስድብ ለተዳቢው እሾህ ላጣሪው ነውና ከግብዞች ጋር አተካራ መቅጠም ጊዜን ማባከን ነው። አገራችን የቁርጥ ቀን ልጆች የትግላቸው መነሻ መሄጃና መዳረሻ ኢትዮጵያን ነጻ ማውጣትና ለሚቀጥለው ትውልድ ነጻና ጠንካራ ኢትዮጵያን ለማስረከብ ሲሆን የድል አጥቢያ አርበኞች ደግሞ እኔ ከሞትኩ ሰርዶ አይቀል በሚል ፈሊጥ በሃያ ፍልስፍና የሚመሩ ናቸውና ሞኝህን ፈልግ ፈቅጠው ወደሚል ተራ አተካራ በመውረድ የታወቀ አቀራረብ አላቸው። የድል አጥቢያ አርበኞች እኔ ለኔ እንጂ ለሀገር ለህዝብና ገና ህልው ላልሆነ ትውልድ ምን አገባኝ ከሚል ወሱንና ራስ ወዳድነት ስሜት ስለሚነሱ አርቆ ማሰብ የማስተዋልና የጥበብ ስራ የሚባል ነገር እንደ ሰማይ የራቃቸው ግብዞች መሆናቸውን እናውቃለን ሲሉ መይሰው ከምዕራብ አሜሪካ ደብዳቤያቸው አደረሱ።
እጅግ ለማከብራችሁ የስኖተ ዲሞክራሲ ሳተላይት ሬዲዮ ስርጭት አዘጋጆችና እንደዚሁም የፕሮግራሙ ተከታታይ ወገኖች ሰላምታ ይድረሳችሁ። ውድ ስኖተዎች ማጭበርበርን እንደ መርሆ የሚከተለው የወያኔው ኮሎኔል አብይ ሀገሪቱን የዘፈቀበትን የፖለቲካ ኢኮኖሚና ማህበራዊ አዘቅት ወደ ጎን አድርጎ እንዲያውም እንደ ስኬት ቆጥሮት እንደ ሴንጣ ከአንድ ጽንፍ ወደ ሌላ መዝለል አይነተኛ መለያው አድርጎ ቀጥሏል። ልክታውኔቱ እንዳማረለት የክነ ጥበብ ባለሙያ ተኳኩሎ ቦታ የመረጠ ካሜራ ፊት ለፊት መደቀን ደግሞ ሌላኛው መለያው ሆኗል። ወያኔዎቹና ባንሳላቸው የፈጠራቸው ዘረኛ ካድሬዎች ነውር የሆነውን መልካም መልካም የሆነውን ነውር አድርገው የሚያዩት ፍጥረተ ሻውራራ በመሆናቸው በሚሊዮን ህዝብ ላይ ራሳቸውን ሲያጃጅሉም የተደነቁ ቢመስላቸው የሚደነቅ አይደለም። ወደ 3 ሚሊዮን የሚቆጠሩ ኢትዮጵያውያን አባቶቻቸውና አያቶቻቸው ደማቸውን አፍስሰው አጥንታቸውን ከስክሰው ባቆዩላቸው ሀገር የመኖር መብት ተነፍገው ተፈናቅለው በየሜዳው ወድቀው በስቃይ የሚገኙባትን የቀረውም ከቦታ ወደ ቦታ ተዘዋውሮ ጉልበቱን ሸጦ ወይም ሰርቶ የመኖር ነፃነት አጥቶ የቁም እስረኛ የሆነባትን ሀገር ለፈጠሩት የዘመኑ አረመኔዎች ወያኔ ኢሃዴግ ወይም ኦህዴድ ኢሃዴግ ይህን እንደ ስኬት እንጂ በሌላ ሊያይ ስለማይችሉ በዘረኞች የታጀበው ሹም ድግሱ እንዳማረለት የአውሮፓውያንን ገበርዲን ተለባብሶ ቢረገረግ አለቆቹ በአደባባይ ባይሆንም በግል ጊዜያቸው የራሱን ህልውና በራሱ ለማጥፋት ዝግጁ ብቻ ሳይሆን ይህንን በማድረጉ የሚኩራራ መሆኑ ሳያስደምማቸው አይቀርም። ውጭትን ወተወች የሀገራችን ኢትዮጵያ ህዝብ አስከፊ የኑሮ ውድነትና በአገዛዝ ዘረኝነት እጅ ከፍንጅ ታስሮ ህይወቱን ከአንድ ቀን በላይ ማየት ባልቻለበት የሀገሪቱን ባንኮች በጠራራ ፀሐይ ሲዘርፉ አገዛዙ ምንም ባለማድረግ ተባባሪነቱን ባረጋገጠበት በአማራው ላይ ለ27 ዓመት በአድዋ ዘረኞች አመራር የተካሄደው የተቀነባበረ የዘር እልቂት ዘመቻ በሚንጫዎቹ ዘረኞች ተተኪነት በሰፊው ተጠናክሮ በቀጠለበት ከኦሮሞ ብሔር ባለመሆናቸው የጌዲዮ፣ የቤንሻንጉል፣ የጉራጌ፣ አገው ወዘተ ለግድያና መፈናቀል ተለባ በሆኑበት በአገሪቱ ሰላምና መረጋጋት በማይታይበት ፍርሃት አልበኝነት ከቁጥጥር ውጪ የሆነበትና በየጎታው የታጠቁ የዘረፋና ግድያ ቡድኖች በፈሉበት የህዝብ ብዛት 70% የሆነ ወጣት በፍርሃትነት ለአስከፊ ኑሮ ረሃብና ጉስቁልና ጎጂጦችና ባህላዊ ወረራ ሰለባ በሆነባት ኢትዮጵያ ከሰሞኑ ደግሞ ይህንን ፍጥጥ ግጥጥ ያለ የህልውና አደጋ ላይ ከመረባረብ ለማዘናጋት ይመስላል የብረት ሶዶማዊውን ጫጫታ ፈጥረው ሌላ ማዘናጊያ አስነጥተውልናል። ወገን አንዘናጋ። ሴቶች በራሳቸው ጽንፍ ላይ ያላቸውን የመወሰን ተፈጥሯዊ መብት በህግ እንዲታገድ እየገፉ ያሉ የውጭ ኃይሎች በሌላ በኩል መመጣደቁ ሳያሳስባቸው በግብረት ሰዶም ጉዳይ የመብት ተከራካሪ ሲሆኑ ይታያል። ይህም ሆነ ሌሎች መሰል ማህበራዊ ጉዳዮች የሀገሬው ህዝብ በራሱ ጊዜ እንዲፈታቸው እድል ተመጣጥ ይልቅ ተቀበሉ አለበለዚያ እርዳታችን ወይም ድጋፋችን ይቆማል በሚል የተለመደ አቀራረብ ጫና ለመፍጠር መሞከራቸው ኢትዮጵያን የመጀመሪያም ሆነ የመጨረሻ አያደርጋትም። ዛሬ አንገብጋቢ በሆኑና ህልውናችንን ከሚመለከቱ ጉዳዮች ላይ ተረባርበን ወደፊት ሀገሪቱ ወደ ዲሞክራሲያዊ ስርዓት ተሸጋግራ ስትረጋጋና መሰረታዊ ተቋሞቿ በዚህ አንጻር ተግባራዊ ሲሆኑ ሊታዩ በሚችሉና በአንጻራዊ ደረጃ አንገብጋቢ ባልሆኑ ጉዳዮች ሊጠምዱን ሲሹ ከሚጠቀሙባቸው የማዘናጋት ስልቶቻቸው አንዱ መሆኑን ግምት ውስጥ አስገብቶ መቅደም ያለባቸውን ጉዳዮቻችንን ማስቀደም እንጂ አጉል ስሜቶችን ለመቆርቆር በሚወረውሩልን ወቅቱን ያልጠበቀ አጀንዳ መንጫጫት ዘመናዊነት የሚመስለው ክፍል በተለይም በተለምዶ አጠራር ሶሻል ሚዲያው ዛሬ ከፊታችን ተጋርጠው ብሔራዊ ህልውናችንን አደጋ ላይ የጣለውን አገዛዝ ታግሎ በማስወገድ ላይ ትኩረት እንዲኖር መስፋቱ ወቅቱ ግድ የሚለው ብቻ ሳይሆን ብልህነትም ነው ማለት ወዳለው። በመጨረሻም የወቅቱ ጥያቄ አንደኛ የሽግግር መንግስት አሁኑኑ ይቋቋም፣ ሁለተኛ የሽግግር መንግስት አሁኑኑ ይቋቋም፣ ሶስተኛ የሽግግር መንግስት አሁኑኑ ይቋቋም በሚሉ የወቅቱ አንገብጋቢና የችግሮቻችን መፍቻ ቁልፍ ጥያቄዎች በማስተጋባት ደብዳቤን ዘግቼ ልሰናበታችሁ። ኢትዮጵያ ለዘላለም ትኑር ሲሉ ደብዳቤያቸውን ያደረሱት መሐሪ ዓለም ሰገድ ተአፈላ ናቸው።
ለሰነት ዲሞክራሲ የኢትዮጵያ አንድነት ድምጽ የተተለየ ሪዲዮ አገልግሎትና አቅራቢዎች ልባዊ ሰላምታ እናቀርባለን። ይዞትራባችሁን እለታዊ ሀተታዎቻችሁን በትኩረትና በጉጉት ከመከታተሉ አድማጮቻችሁ መሃል መሆኑን መግለጽ ወዳለሁ። የፓኪስታን የሆነው ዲሞክራሲያ የተሰኘውን ስታቀርቡ አፍከልብ ሆኜ ነው የማደምጠው። በአጠቃላይ የሀገራችን ወቅታዊ የፖለቲካ ሁኔታና የሀገራችንን ሉዓላዊነትና አንድነትን ለማስከበር በሐቅ የህዝብን ለህዝብ ያደረሰ የሚገኝ ብቻኛ የህዝብ ድምጽ ፍኖተ መሆኑን እንኳን ሀገር ወዳድ ጠባብ ዘረኞችም ቢሆኑ የማይሰጡት ማንንም የማያስተባብለው ሐቅ ነው። ቤት በቤት መኪና በመኪና በአጠቃላይ የግል ንብረቶች ቢጠፉ ቢወድሙ በሌላ ሊተኩ የሚችሉ ሲሆን ሀገርና ህዝብ ግን መለወጫ መተኪያ የላቸውም። ብዙዎች በግለሰብ ደረጃ እና በፖለቲካ ድርጅትነት ሀገር ሲሉና ኢህአፓ ሀገር ሲል ለየቅል ነው። ኤርትራ ውስጥ የውሸት መንጃ ኃይል እንደነበራቸው ሲቀላመዱ የነበሩና ሀገር ሲሉ አንዳንዶቹ የገዛ ሆዳቸውን ሌሎቹ ደግሞ በብሔር ስም ተደራጅተው የሚያስቀድሙት ጎጣቸውን የወጡበትን መንደራቸው ነው። አንዳንዶቹ ደግሞ ወያኔ ኢህአዴግ ለ28 ዓመታት ህዝብን የገደለበትን ያፈናቀለበትን ያሰረበትን ሀገርን በቋንቋ ሽንሽኖ በደም በአጥንት የተገነባውን የህዝብ አንድነት ያፋለሰበትን ወዘተ የከፋፍለ ግዛ የጭቆና ይትባህልን ዘንድሮ ራሳቸውን የአማራ ህዝብ ነጻ አውጪ አድርገው በአማራነት ጠብቀው ኢትዮጵያን ሲሉ የሚሰሙ ስርዓታቸው በድሮ በአዴን በተባለው አቁማላ ውስጥ እንደሆነ የድርጅቱ መሪዎች ነን ለሚሉት ሳይሳፍሩ አንገታቸውን ሳይጎሽቡ ነግረውናል። እንደው ለመሆኑ እንዴ አባ ለኢትዮጵያ አንድነት መቆም ለምን አቃተ? ለምን ወገብን አስባለ? ለምን ተፈራ? የሚሉ ጥያቄዎችን እያነሱ በጥልቀት መወያየት የማንም ሀገር ወዳድ ግዴታ ሊሆን ይገባል የሚል አስተያየት አለ። ካንገት በላይ ኢትዮጵያ ካንገት እስከ ወገብ የብሔር ብሔረሰብ ገንጣይ ከወገብ እስከ እግር ጎጥ መንደር እየተጠቀሱ ትግልን እየበጠበጡ የሚያደፈረሱትን በቃችሁ ወግዱ ማለት የሀገር አድኖ ትግል ግዴታ ሊሆን ይገባል። ኢትዮጵያ ዛሬ በቱሃኖች በቅማሎች በቁንጫዎች ደሟ ተመጡ በጥንጣኖች በጉንዳኖች በመስጦች ስጋዋ ተብልቶ አጥንቷ እየተነከተ ይገኛል። ተባዮቹ በደማችን መስጦቹና ጉንዳኖቹ በስጋችን በአጥንታችን ደልቧል። ዘረኛ ገዢዎቻችን እንደደለበ በሬ በኢትዮጵያ ህዝብ ደም ስጋና አጥንት ደልቧል። ሰው በላ ሆኗል። ህዝብን ለመሸንገድና ከትግል ለማዘናጋት ህዝቡን የሚወደውን ኢትዮጵያ ብለው በጮሁ ባብስቱ ኢትዮጵያ ያሉትን ፈጁና ያዞምባ አነቡ። ሰሞኑን ያስደመጣችሁን የአቶ አያሌው መንገሻ ቃል ብዙ ቁም ነገሮችን የያዘ በሆኑ በኤሌክትሪክ ችግር ያላዳመጡ ስለሚኖሩ ብትደግሙት የሚል አስተያየት አለ። በመስቀል አደባባይ የፈነዳው ቦምብ ሆን ተብሎ የዘረኛ አገዛዝ እድሜ ለማራዘም የተደረገ እንደነበር የሰጡት ገለጻ የአገዛዙ ጸረ ህዝብነት የሚያሳይ ለመሆኑ ትልቅ መረጃ ነው። እንግዲህ ከዚህ በላይ ምን መረጃ ሊቀርብ ይችላል ብዬ መጠየቅና ማመዛዘን ተገቢ ይመስለኛል። በመስቀል አደባባይ የንጹሃን ደም ይፈስበት ሰበቡ አባይ ጠንቋይ የያዘው የባዕድ አምልኮ ጣጣ ይመስላል። የዘረኛው አገዛዝ ሹመኛ እየቀላመደ ያለቆቹን ትዕዛዝ ተቀብሎ ኢትዮጵያን የመግደል ሴራን እንዲያሳካ በመስቀል አደባባይ የህዝብ ልጆች ደም ጭዳ መደረግ ነበረበት። ለ28 ዓመታት ደማችንን እያፈሰሰ ካለው አረመኔ ቡድን ጋር የተቃቀፉ እነሱም ከኢትዮጵያ ህዝብ ደመኛ ጠላት ጋር በመመሳጠራቸው የሀገርና የህዝብ ጠላቶች ናቸው። ሀገራችን ለከፋ ሁኔታ ተጋልጣለች የተባለውን ሩቅ ሳንጓዝ አዲስ አበባ ተፈየናለች። በአዲስ አበባ ጎዳና ነዋሪዎችን እናቋቁማለን ያለው አገዛዝ በተጻራሪው ጎዳና ነዋሪዎችን አበዛ። ቤት እያፈረሰ ዜጎችን ለጎዳና መከራ እየዳረገ ይገኛል። በአዲስ አበባ ጎዳናዎች ከአምስት ዓመት እስከ 12 ዓመት የሆኑ የጎዳና ነዋሪ ህፃናት ቁጥር እየጨመረ ነው። ማስቲሽ እያሸተቱ ራሳቸውን እያደነዘዙ በሞትና በህይወት መሃል የሆነ ኑሮን ሲኖሩ አገዛዙ አላየሁም እያለ ነው። ሰሞኑን የጣለው ነጎድጓዳማ ዝናብ አዲስ አበባ ማዘጋጃ ቤት ፊት ለፊት ከሚገኘው ከአላሙዲ የተነጠቀ መሬት ለህንጻ ግንባታ የተቆፈረው ጉድጓድ ውስጥ የተጠራቀመው ውሃ ኩሬ በመሆኑ እነዚያ ህፃናት እዚያ ውስጥ ሲዋኙ ያስተዋለ ሁሉ ልቡ በሐዘን ይሰበራል። ይህ ቦታ አጥሩ ከፈረሰ በኋላ የጎዳና ነዋሪዎች መጸዳጃ ሲሆን ዝናቡ ቆሻሻውን ሁሉ እየጠረገ የሚከተው በእነዚሁ በተቆፈሩ ጉድጓዶች በመሆኑ ውሃዎቹ የተበከሉ ናቸው። ኮሌራ በአስደንጋጭ ሁኔታ እየተስፋፋ ባለባት ከተማ ህፃናት በተበከለ ውሃ ውስጥ ሲዋኙ በዝምታ መታለፉ የአገዛዙን አገር አጥፊነት ለክብሩ የሰው ልጅ ህይወት ደንታ ቢስነት የሚያሳይ ነው። ይህ ሁኔታ አገር ወካይ ነው እላለሁ። ህዝብ ሲፈናቀል ገዢዎቹ በቤተ መንግስታቸው የ5 ሚሊዮን ብር ራስ ይያሉ ሲመላጀቁ የራያ የቤንሻንጉል የቄለም የጌዲዮ ተፈናቃዮች እናቶችና ህፃናት በጤና በጠኔና በበሽታ እየማቀቁ እንዳል ይታወቃል። ይህ ሁኔታ እንዲቀጥል መስቀድም ማስቆምም የምንችለው እኛ ነን። በአንድነት ተቆምን በህብረት ተታገልን ዘረኛው አገዛዝ የመስከረምን ጀምበር አያስም። ኢትዮጵያን ጨለማ ውስጥ እንደከተታት በአንድነት ታግለን ወደማይቀርለት እንጦሮጦስ እናወርደው። የተባበረ ህዝብ ኃይል ነውና ተባብረን እንታገል የሚል ድምጽን አሰሙልኝ። ደብዳቤያችንን አደረሱልን ለዓለም ከአዲሱ ገበያ ናቸው።
የተከበራችሁ የፍኖተ ዲሞክራሲ ሬዲዮ አዘጋጆች ከሁሉ አስቀድሜ በመትሰቡ ስራ ሀቅና የኢትዮጵያ ህዝብ ተቆርቋሪና ብቸኛ የሀቅ ዜና ምንጭ ሆናችሁ በመገኘታችሁ ጌታ ይባርካችሁ። የኢትዮጵያ ህዝብ አምላክ ይጠብቃችሁ እያልኩ እንደማንኛውም ኢትዮጵያዊና የፕሮግራማችሁ ተከታታይ እንደመሆኔ መጠንና እንደዜጋም የማቀው የሰማሁትን ከቤተሰቦቼ እንደ ታሪክ የተረከብኩትን የዛን ትውልድ ትግል ታሪክና መስዋዕትነት አንዳንድ ጥራዝ ነጥቆች በመሸታና በቁማር ቤት ከግጦቻቸውና ካለቆቻቸው በተሰጣቸው ስምሪት መሰረት ጥላሸት በመቀባት ትውልድን አወናብደውና አደናግረው ለመግዛት የተሰለፉና የተሰማሩ ቅጥለኞችን አስመሳይ አክቲቪስት ነን ባዮችን ካድሬዎችን ማጋለጥና የተከናነቡበትንም ጭምብል አውልቆ ለህዝብ ማሳየት ግዴታ አለብኝ በሚል ሐሳብን እንዳቀርብ ተፈቅዶልኝ ዘንድ በአክብሮት እጠይቃለሁ። የተከበራችሁ የፍኖተ ዲሞክራሲ ፕሮግራም ተከታታዮች ጉዳዩ ይህ ነው። በዛ ትውልድ ፍጹም አገር ወዳድ ህዝብ አፍቃሪ ለህዝባችን የዲሞክራሲ መብት መከበር ፍትህ መረጋገጥ የአገር ባለቤትነት መብቱ መከበር ለእምነቱ ለባህሉ አንዱ ካንዱ ሳይንስ በእኩልነት ላይ የተመሰረተች ኢትዮጵያ ልማት እድገት መረጋጋት ሲል ከፍተኛ መስዋዕትነት የከፈለን ትውልድ የዚያ ህዝብ ጠላቶች የከፈቱት ጦርነት ሳባራ ይኸው እስካሁን እንደቀጠለና አዳዲስ ካድሬዎችን በአክቲቪስት ስም ህዝባዊ መፈክሮችን አንግበውና በህዝብ ፊት ያዙኝ ልቀቁኝ እያሉ ነገር ግን ስራቸው የህዝብን የመከራ የግፍ የስቃይ ዘበን ሳባራ እንዲቀጥል የሚያስችል ስራዎችን ሲሰሩ ይታያሉ። ምንም እንኳን ለእናንተ ለፍኖተ ዲሞክራሲ አዘጋጅ አዲስ ባይሆንም በተደጋጋሚ የኢሃፓን ሀቅኛ ታሪክ ከባለቤቱ ኢሃፓ በተለይ ለወጣቱ ትውልድ ማን ያውራ የነበረ በሚል ተከታታይ ትምህርታዊ በሆነ መልኩ ለማስረዳት መሞከራችሁን አድማጮችን እያስታወስኩ ነገር ግን ሰሞኑን በዋሽንግተን ዲሲ ኢትዮጵያ ወዴት በሚሰዝባዊ ውይይት ላይ እነ ሻለቃ ዳዊት ወልደ ጊዮርጊስ የተሳተፉበት መድረክ ላይ አንዱ በብሔር ጉዳይ ላይ ጥናታዊ ጽሑፍ አለኝ ብሎ የቀረበው ግለሰብ ያቀረበውን የውሸት የሐሰት ትርክት በተመለከተ የግል አስተያየቴን በዚህ ላይ እንድሰጥ እፈልጋለሁ። ግለሰቡ የብሔር ፖለቲካ ወደ ኢትዮጵያ የገባው ይላል በተማሪዎች ተጀመረ ይልና ያንን የፈረደበትን ኢሃፓን ጥላሸት ለመቀባት እንዴት ይጀምራል። በተማሪዎች እንቅስቃሴ ማኒፌስቶ በዋለልኝ መኮንን the national question in Ethiopia ሲልና እንዲህ ሲል ጥቅሱን ያነባል። ጥቅሱ መጀመሪያ ኢትዮጵያ አንድ ሀገር ሳትሆን የራሳቸው ቋንቋ ታሪክ ባህል ማህበራዊ ተቋማትና ግዛቶች ያሏቸው አገሮች ማህበረሰቦች ስብስብ ናት ይላል። ይህ ማለት ኢሃፓ ኢትዮጵያ አገር አልነበረችም ይላል ጥቅሱ መጀመሪያ ሲል ትንታኔ ድምዳሜውን ይሰጣል። ይህ ድምዳሜ በመሰረቱ መሰረተ ቢስና ከጽሑፉ ይዘትና ትርጉም ውጪ የራሱን ፍላጎት ያሟላለት መስሎት የተቆነጠለ እንጂ ጽሑፉ ይዘት ወይ ኮንቴንት ለማመለከት የሞከረው እንደኔ አረዳድ ኢትዮጵያን የተመሰረተችው ከብዙ ብሔር ብሔረሰቦች የተለያየ ቋንቋ ባህል ታሪክ ግዛቶች ባሏቸው አገሮች ወይም ማህበረሰቦች የተገነባች አገር ናት። ኢትዮጵያ homogeneous አንድ አይነት ህዝብቻ ያለባት አይደለችም። አንድ አይነት ቋንቋ አንድ አይነት ባህል ብቻ ያለባት አገር አይደለችም። ስለዚህ እነዚህ ግህልቦች የሚያነሱትን ያስተዳደር በደል የዲሞክራሲ ጥያቄ የብሔር እኩልነትን በተመለከተ የቋንቋን የባህልን እኩልነት በተመለከተ የሃይማኖት እኩልነትን በተመለከተ ትኩረት ሰጥቶ ምላሽ በተገቢው መስጠት ይኖርበታል ሲል መንግስትን ያሳሰበበት ጽሑፍ እንጂ ኢትዮጵያን ለማፍረስ ያለመ ዘት የለው። አሁንም ይህ አክቲቪስትና ሲዶ ተንታኝ የሚከተለው ይላል ኢትዮጵያ አገር አይደለችም ኢምፓየር ናት አገር አይደለችም ብሎ መሰረት የጣለው ኢሃፓ ነው። እንግዲህ ልብ በሉ የዚህን ግለሰብ ከሐቅ የራቀ የተንኮል ሴራ የኤርትራ የመገንጠል ጥያቄ ከኢሃፓ መመስረት በፊት የነበረ ነው። የኦሮሞ ህዝብ የብሔር ጥያቄ ከኢሃፓ መመስረት በፊት የነበረ ነው። የኦጋዴን የሶማሌ ጥያቄዎች ከኢሃፓ በፊት የነበረ ነው። ታዲያ ኢሃፓ በእነዚህ ግሮች መፈጠር የሚከሰስበት ምክንያት ለምንድን ነው? ኢሃፓ ከእነዚህ ግሮች ብሔራዊ ግሮች ናቸው። ብሔራዊ ምላሽ ያስፈልጋቸዋል። ኢትዮጵያ ለኢትዮጵያ ትልቅ ችግር ከመሆናቸው በፊት የዲሞክራሲ ጥያቄዎች በመሆናቸው በዲሞክራሲያዊ መስ ይፈቱ ሲል ለመጀመሪያ ጊዜ በኢትዮጵያ ህዝብ ታሪክ የኢትዮጵያን ውስጣዊ ፖለቲካዊ ችግር ቁልጭ አድርጎ ያቀረበ ድርጅት ነው። ኢሃፓ ለኢትዮጵያና ለኢትዮጵያ ህዝብ ባለውለታ እንጂ ተወቃሽ አይደለም። የኦሮሞን ማህበረሰብ የብሔር ትግል ብንመለከት እነ ጀነራል ታደሰ ብሩ ነጫና ቶለማ ማህበር ሲመሰርቱ ኦሮሚያን እንመስርት ብለን አልነበረም። እነ ዋቆ ጉቱ በባሌ ከርስታችን ከቤታችን ከቀያችን አንፈናቀል የመሬት ባለቤትነት ባለቤትነታችን ይከበር አሉ እንጂ ነጣ ኦሮሚያን ሀገርን መሰረታለን አልደበረን ያጋጭ። ታዲያ ይህ ተንታኝ ግለሰብ መንግስትን የብሔር ጥያቄዎችን በዲሞክራሲያዊና በሰላማዊ መንገድ ከመፍታት ይልቅ ኃይልን በመምረጡ ወደ አስከፈለገ ደረጃ እንዲያድግ በማድረጉ መውቀስና በአላፊነት መያዝ ሲገባው አህያውን ፈርቶ ዳውላውን እንዲሉ ችግር አለ። ችግሩ ዲሞክራሲያዊ በመሆን በሆነ መንገድ መፍትሄ ይሰጠው ባይን ኢሃፓን መኮንን ከየት የመጣ ሙራዊ ብይን ነው ልጁ ተልኮ ከሌለው በስተቀር። ኢሃፓ ይላል ይህ ግለሰብ ኢትዮጵያን ለማፍረስ ብሔረተኞችን አደራጅቶ አመጣ ሲል በድፍረት ይደመድማል። ይህ ግለሰብ በእንደዚህ አይነት ድምዳሜ ላይ ሲደርስ የሰጠው ትንተና ወይም ፋክት ቼኪንግ ወይም ደግሞ እውነትን ፍለጋ እንደምሁር ያልተጨነቀ መሆኑን መገመት የሚቻለው ከአንድ ተማርኩ ከመማርም አልፎ ተርፎ በዩኒቨርሲቲው ውስጥ መምህር በመምህርነት ነበርኩ ከሚል ግለሰብ የማይጠበቅ በጣም ወረደና ተራክን ተኔ ላይ ተመርኩዞ ጽፍን ድምዳሜ ሰጥቶ እንደሚከረከር ሆኖ ሲቀር ስለ ግለሰቡ ማንነት ብዙ ጥያቄዎች እንዳነሳ አስገድዶኛል። አንደኛ ይህ ግለሰብ በመቀሌ ዩኒቨርሲቲ ተምሮ በዛው ዩኒቨርሲቲ ውስጥ ተመልምሎ መምህር ለመሆን የበቃው ማንማዎቹ እነማን ነበሩ? በከፍተኛ ደረጃ ኢትዮጵያንና አማራን የሚጠሉ ፕሮፌሰሮች የሞሉበት የመቀሌ ዩኒቨርሲቲ ከዛም አልፎ ተርፎ በዛው ዩኒቨርሲቲ መምህር ለተሰራ በነበረበት ሰዓት የመንግስትን አስተዳደራዊ ግድፈቶች በመቃወም ጽሁፎችን እጥፍ ነበር ሲል ክራሱ አንደበት ተሰምቷል። ልብ በል ልክ አዲስ አበባ ወህኒ ቤት ውስጥ ገብቶ በሰላይ እንደነበረው እና መጽሐፍ ጽፎ እንደወጣው የአዲስ አበባ ወህኒ ቤቶችን ዲሞክራሲያዊ የስረኞች መብት የተከበረባት አስመስሎ ለማቅረብ ጥረት ያደረገውን የቅንጅትን መሪ ማስታወስ ተጅላል። መለስ ሲልና ምን ግለሰብ የማንም ድርጅት አባልና መሪ አይደለሁም ይላል። ልብ በል ልክ እነ ጀዋር መሐመድ እንደምልክ ማለት ነው። የማንም ፓርቲ አባል አይደለንም ይሉና መለስ ብለው ስኮላርሺፕ የላካቸው ኦፒዲዮ እንደሆነ ሳይሸሽጉ ሲናገሩ ይሰማል። ኦፒዲዮም ደግሞ ስኮላርሺፕ የሚሰጠው ለካድሮቹ እንጂ ለተቃዋሚዎቹ አይደለም ወይ ደግሞ ለሌላ ማንም ሰው አይደለም። ይህ የማንም ድርጅት አባል አይደለሁም አክቲቪስት ነኝ የምትባል ጭምብል የልጁ መልክተኞች መመሳሳያ ካባናት በኔ ግምት ወያኔ ከተለያዩ ብሔረሰቦች ያሰለጠናቸውን ካድሮቹን ሲያስተማራ ወያኔ እንዲደግፉ የወያኔን የፖለቲካ አቋም ይዘው ተቃዋሚዎቻቸውን እንዲያሳምኑ አይደለም። በተቃራኒው ከተቃዋሚዎች በላይ ተቃዋሚ ከብሔረተኞች በላይ ብሔረተኛ ከሃይማኖቶች በላይ ሃይማኖተኛ ሆነው በመቅረብ ሳይጠረጠሩ ሀቀኛ ተቃዋሚዎችን ማፍረስ በመንግስት ላይ የሚነሰን አመጽ ማክሸፍ ነው ተልዕኳቸው። ለዲሞክራሲ ለፍትህ ለእኩልነትና ሰላም ታጋይ መስለው በመቅረብ የህዝብን አንድነትና የህዝብን ትግል ማክሸፍና መከፋፈል ነው ስራቸው። ይግለሰብ ወረድልና አሁንም ለትንታኔው በመረጃነት ያቀርብ የሞከረው የኢሃፓን ልሳን ዲሞክራሲያ እትም ቅጽ 4 ቁጥር 9 ይጠቅሳል። በዚህ እትም የተፈሩት ጭብጥ ሐሳቦች የኢትዮጵያን ማዕከላዊ መንግስት ታሪካዊ ኢኮኖሚያዊና ዓለም አቀፋዊ የፖለቲካዊ ሁኔታዎችን ያመላከተ የተከናወኑትን ሂስቶሪካል ፋክትስ ካስቀመጠ በኋላ ጽሑፉ ይህንን ማዕከላዊ መንግስት መስራታና አስተዳደራዊ ይዘታን በማስፋፋቱ ሂደት የሮሞና የኢትዮጵያ ሶማሌዎች ያነሱትን የብሔር ጥያቄ የዲሞክራሲያዊ ጥያቄነቱን እውቅና የሰጠበትን እትም ከውስጡ ቁንጽል አለፍተ ነገሮችን ያወጣና ኢሃፓ ኦሮሞችን ፕሮግራም አውጡና ተገንጠሉ ሶማሌዎችን ፕሮግራም አውጡና ተገልጠው ብሎ ኢትዮጵያን ለማፍረስ መመሪያ ሰጥቷል ሲል ይሐባን ያለ አንዳች ሐረት ይከሳል። ልብ በሉ የይሐባ ደጋፊዎች ኢትዮጵያን እና ህዝቦቿን አጥብቀው የሚጠላውን መንግስት ወያኔ በአደባባይ ሲፋለሙ ይህ ግለሰብ እንጀራውን ለመጋገር ከወያኔዎች ጋር ሲሞዳሞድ ነበር። በዛው ዩኒቨርሲቲ ውስጥ የኢሃፓ አባላት በወያኔ ጥይት ሲገደሉ እሱ እንጀራውን ይጋግር ነበር። ዛሬ ከነዛ ታጋይ መስዋዕቶች ከከፈሉ በላይ እነሱ ኮናይን ከፋሽ ሆነው ቁጭዋል። ኢሃፓ በነዚያ በሬ በአረቦች በአረብ ሀገሮች ከደርግ ባራነት ሲሳጀዱ ወያኔ መሪዎችና አንዳንድ የኦሮሞ ብሔር አቀንቃኝ የነበሩ ለዚያት በሬ ያደው ኢሃፓን ሳሳደዱ ነበር። ይህም ኢሃፓ በአገሩ ሉዓላዊነትና አንድነት ላይ አልደራደርም በማለቱ የኤርትራን ጥያቄ የብሔር እንጂ የቅኝ ግዛት ጥያቄ አይደለም በማለቱ አልነበረም እንዴ? በበረሃ ለአንድ ዓመት ባላነሱ አባላቱና ያገኘውንም ትጥቅና ያገሱበት ይህንን ሀቅ የኢሃፓራዊት የነበሩ አባል የነበሩ ከኢሃፓ ከወጡ ብዙ አመት ከቆዩ አመት በኋላ በተለያየ ሶሻል ሚዲያ ላይ ይያንድ ኢሃፓን ታጥቅነትና ታማኝነት የህሊና ምስክርነታቸው ይሰማል። ለምሳሌ አንድ በጣም አቶ ገብሩ አስራ ሳይቀር የኢሃፓን አቋም መስክሯል። ገብሩ አስራ የኢሃፓ አባል ነበር። ወያኔ ራሱ ኢሃፓ አባይ ኢትዮጵያ ይላል እንጂ ኢትዮጵያ ለፈርስ ነው ብሎ አይከሰው። ይሄ እሱ ከባባሱ በላይ የሆነበት ሁኔታ ነው የሚታየው። ይግለሰብ ያለ ሀፍረት አቶ ስብሐት ነጋ የይሃባ የሲዳሞ ክፍለ ሀገር ተጠሪ ነበርም ሲል ይምላል። ይህ ሁሉ ደፈጃባ በኢትዮጵያ ላይ ወንጀል የፈጸሙ ካድሬዎች ሁሉ ይሃባ ነው የፈጠራቸው ለማለት ነው። ጥራቱ በአለም ላይ የተፈጠረ ጋኔል ገዳይ አራጅ ሰቃይ ዲክቴተር ሁሉ ይሃባ ነው የፈጠረው በዚህ ሰው ይያባባል። ነገር ግን ግለሰቡ ራሱ ፍዝብት ላይ ይወድቃል እንጂ አላማውን የሚያሳካለት አይሆንም። ይሃባን የኢትዮጵያ ህዝብ ጠንቅቆ ያውቀዋልና ለዚህ ነው ግለሰቡ የሚባነ ነው። የጥንት የይሃባን አባላት እነማን እንደነበሩ ማወቅ ለሚፈልግ ሁሉ ትክክለኛው መረጃ ማግኘት የሚቻለው ከይሃባ ከራሱ ነው እንጂ ከደርግ ካድሬ ከወያኔ ካድሬዎች ወይም ደግሞ ከኦፒዲኦ ጽፈት ቤት አይደለም። ስለ ይሃባ የትግል ታሪክ፣ የፖለቲካ ፕሮግራም፣ የፖለቲካ አቋም ትክክለኛ መረጃን ለማግኘት የሚቻለው ከይሃባ ከራሱ ነው። ማንኛውም እውነትን ፈላጊ እውነትን ከምትገምኝበት ጎራ ይሄዳል እንጂ እውነትን አፋኞች ጎራ አይደለም ወይ ደግሞ አይቀላውጥም። ይህ ግለሰብ ይሃባ ሚኒሊክን ይኮንናቸዋል፣ የኢምፔሪያሊስቶች ተባባሪ ያደርጋቸዋል ሲልም ይደመጣል። ይሃባ በአጼ ሚኒሊክ ወይም በአጼ ቴዎድሮስ ወይም በአጼ ዮሐንስ ዘመን የተፈጸመ ልማትም ሆነ ስህተቶች መታየት ያለባቸው በዘመናቸው በነበረው ነባራዊና ህሊናዊ ሁኔታ ማዕቀፍ ውስጥ እንጂ ዛሬ በደረስንበት የእድገት ደረጃ ባለን የዳኝነት ስርዓት ደንብ ይዳኙ ያለበት ጊዜም ቦታም የለም። ዛሬ የምናያቸው አገሮች ሁሉ ሲመሰረቱ እቅፍ አባባል የተበረከተላቸው አይደለም። በሰላም የገበረውን በሰላም እንዲህ ያለውን ባህል እያስገበሩ አገር መስተው ኖረዋል። ኢትዮጵያ ከነዚህ ዓለም አቀፍ ፊኖሜናል ክስተቶች የተለየች ሀገር አልነበረችም፣ ልትሆንም አትችልም። ታዲያ ይሃባን በዚህ ሁሉ ዓለም አቀፍ ክስተቶች መፍሰሱ ለምን አስፈለገ? መልሱ ለይሃባዎች ግልጽ ነው። እኔ ግን የሚመስል እነዚህ ግለሰቦች ልዩ ተልእኮ ተሰጥቷቸው የሚቀሳቀሱና አሁን በተለይ በይሃባ ላይ ሲነዛ የነበረው የሐሰት የስም ማጥፋት ዘመቻ በከፍተኛ ደረጃ በኢትዮጵያ ህዝብ ዘንድ የተጋለጠበትና ይሃባ ያለውና የተናገረው ሁሉ በገሃድ እየተከሰተ የመጣ ይሃባን በህዝብ ተቀባይነት ለማሳጣት ሲባል እየተደረገ ያለ የኢትዮጵያ ህዝብ ጠላቶች እና አደርባዎች የስም ማጥፋት ዘመቻ ነው ብዬ ነው የማምነው። እና ለዛሬው ጽሁፌን ስላቆማለሁ። አልይ ኡስማን ከጭሮ ሁላቁኔ
ለቸሪካማ አድማጮቻችን፣ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Maria, what a day, you had to push.